ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ የካቲት 13 2008 ዓመተ ምህረት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ። ዩናይትድ ስቴትስ ውስጥ የጥቁር ታሪክ ወር ነው የያዝነው የካቲት።
Get on board, children, children, get on board, children, children.
የአሜሪካው ፋኖ ተሰማራ ነው። በምሽቱ አጠር ያለ ዝግጅት አለን። ስለ ስደት ጉዳይም እንጨዋወታለን።
እዛ ጋር የመላይ ሁለት እድል አለሽ። በእግርሽ መሄድ ትችያለሽ። ከታያሽም ግን ደላላ ካያገኘሽ አቺ መክፈል ነው ግዴታሽ። ካልከፈልሽ ያው ትቀመሻለሽ። በትር ነው ስማ። ከፈልሽም አልከፈልሽም ለወርም ይሁን ለሳምንት ትመቻለሽ። ቶርች ነው የሚባለው። ያን ሁሉ መተን አለማባነናችን ብቻ ነው።
ሰይድ ከሀገሩ ተደብቆ ወጥቶ በረሃና ጦርነትን አቋርጦ አሁን ሳውዲ አረቢያ ይገኛል። ያለ ወረቀት ሰርቶ ያለ ወረቀት ያድራል። ነገን ሳይሆን የዛሬን ብቻ እያሰበ ይኖራል። በምሽቱ ወቅታዊ መረጃ የሚሰጡ ዝግጅቶች፣ ሙዚቃም አለን። ሰሎሞን አባተ ነኝ የማስተናግዳችሁ። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። አዲሱ አበበ ነኝ ዜና የማሰማው። በሻርማን ሼክ የተገናኙት የኢትዮጵያ የሱዳንና የግብፅ ባለሥልጣናት በሁሉን አቀፍ ትብብር ላይ ያተኮረ ውይይት ማድረጋቸው ተገለጠ። ከህዳሴ ግድብ ጋር ተያይዞ የሚነሱ ልዩነቶች መሪዎቹ በካርቱም በደረሱት ስምምነት መሠረት እየተፈቱ መሆናቸውን የገለጡት የኢትዮጵያ ውጭ ጉዳይ ሚኒስትር ግንኙነቱን ማሳደግ እንደሚያስፈልግም አስረድተዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የአህጉሪቱን የኢንቨስትመንትና የንግድ ትስስር ለማጠናከር በሚቻልባቸው መንገዶች ላይ ከመከረው የአፍሪካ ቢዝነስ ፎረም ጎን ለጎን ነው የሶስቱ አገሮች መሪዎች ትናንት የተገናኙት። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ እና የሱዳኑ ኡመር ሐሰን አልበሽር በዚሁ ውይይት ግንኙነታቸውን ስለማጠናከር ተነጋግረዋል። በዋነኛነትም ከህዳሴው ግድብ ጋር ተያይዞ የተጀመረውን የሶስትዮሽ ውይይት ወደ ሁሉን አቀፍ የትብብር ግንኙነት ማሸጋገር በሚቻልባቸው ጉዳዮች ላይ ማተኮራቸው ተገልጿል። ውይይቱን የተከታተሉት የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ከህዳሴው ግድብ ጋር ተያይዘው የሚነሱ ልዩነቶች መሪዎቹ በካርቱም በደረሱት የመርህ ስምምነት መሰረት እየተፈቱ ነው። በመሆኑም የአሁኑ ውይይት በሁሉን አቀፍ ትብብር ላይ ማተኮሩን አብራርተዋል።
ሁላችንም የአባይ ልጆች ነን። አባይ አንድ ያደረገናል። ስለዚህ በሁሉም መልኩ መተባበር አለብን። ያው ተፈጥሮ አንድ አድርጎናል። በዛው ተፈጥሮ አንድ ባረገን በተፈጥሮ ብቻ በአባይ ላይ ብቻ ትኩረት ሰጥተን መነጋገሩ ትክክል አይሆንም። እንዲያውም ብዙ አንድ የሚያደርጉን ነገሮች አሉ።
የሶስቱ ሀገሮች መሪዎች የተገናኙት በህዳሴው ግድብ ላይ የሚካሄደውና 11 ወራት የሚፈጀው የተጽዕኖ ጥናት ሊጀመር በተቃረበበት ወቅት ነው። ጥናቱን እንዲያካሂዱ በተመረጡት ሁለት የፈረንሳይ ኩባንያዎች የቀረበው የስራ መዘርዝርና የሚፈረመው ውል በሶስቱ አገሮች የቴክኒክ ኮሚቴዎች እየታየ መሆኑን የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ ሰሞኑን ለቪኦኤ ተናግረዋል። ሆኖም በጥናቱ የሚገኘው ውጤት አስገዳጅ እንደማይሆን ሚኒስትሩ ጠቁመዋል። ጥናቱ ከሁለት ወራት ባነሰ ጊዜ እንደሚጀመርም ነው ያመለከቱት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። አዲስ አበባ የሚገኘው የኦፌኮ ማለት የኦሮሞ ፌዴራሊስት ኮንግረስ አመራሮች ወደ ጽህፈት ቤታቸው እንዳይገቡ በጸጥታ ኃይሎች ተከለከሉ። አመራሮቹ ሊቀመንበሩን ዶክተር መረራ ጉዲናን ጨምሮ ወደ ቢሮቸው እንዳይገቡ ለምን እንደተከለከሉ ላቀረቡት ጥያቄ ከልካዮቹ የጸጥታ ኃይሎች እኛ ካወቅን ይበቃል ከማለት ያለፈ መልስ ሊሰጧቸው እንዳልቻሉ ዶክተር መረራ አሁን ማምሻውን ለቪኦኤ ገልጠዋል።
ሁኔታ እንግዲህ ከኔ በፊትም የሄዱ የእኛ አመራር አባላት ሆነ ሌሎች እኛ ግቢ የሚመጡ ወጣቶች አባሎቻችን ከጠዋት ጀምሮ ወደ ግቢ እንዳይገቡ ሲከለከሉ እንደነበረ ሰምቼ ነበር። በአጋጣሚ ስራ አስፈጻሚ በየሁለት ሳምንቱ አንድ ጊዜ ስብሰባ ያደርጋል። ለዛ ስብሰባ ከሰዓት በኋላ ከስምንት ሰዓት ጀምሮ የአመራር አባላቱም ወደዛ ሲሄዱ ሲመልሷቸው ነበር። በመጨረሻ እኔም ሲደርስ ዛሬ መግባት አይቻልም ብሎ የሲቪል ልብስ የለበሰ ወደ ሁለት ወይ ሶስት የደህንነት አባሎች ይሆናሉ በአካባቢ ያሉት። በአጋጣሚ የእኛ ቢሮ ሁለት መግቢያ መንገዶች አሉ። በሁለቱም በኩል ዱላ የያዙ ፖሊሶች ነበሩ። ከወትሮ ትንሽ በዛ ይላሉ። ግን በሩ ላይ አልነበሩም። በሩ ላይ ያገኟቸው እነዚህ ሲቪል የለበሱ የደህንነቱን የፖሊሲውን አባላት ናቸው። ከዛ ዛሬ መግባት አይቻልም አለኝ በስም ጠርቶኝ። ከዛ ምክንያቱን ቢጠይቆ ምክንያቱን እኛ ካወቅን ይበቃል አለኝ።
እናንተ ማወቅ የለባችሁም እኛ ካወቅን ይበቃል ነው የሚለው?
በቃ እኛ ካወቅን ይበቃል ነው ማን ሊበል ብዬ ስሙንም ቢጠይቀው ስሙን ለመንገር አልፈለግም። ከዛ በኋላ እንግዲህ ታዞ የመጡት ሰዎች ጋር ብዙ መጨቃጨቅ እኔ ስለማልፈልግ ያው መኪናዬን አዙሬ ሄድኩኝ።
የመድረክ አመራሮች ሌሎቹ ከእርሶ ሌላ ቢመጡም አይገቡም ነበር ማለት ነው? ዛሬ
አላወቅኩኝም። እንግዲህ በአጋጣሚ እሑድ ስለሆነ የሆነ ሁኔታ ሰምተዋል ሌሎቹም፣ ግን ዛሬ በአጋጣሚ ሌሎቹ አልመጡም። ቢመጡ ምን እንደሚሆን አላውቅም፣ እርግጠኛ አይደለሁ። ዋናው ጉዳይ ዛሬ እዛ ግቢ መግባት ክልክል ነው የሚል ነው።
አድማጮች፣ በዚህ ዜና ላይ አዲስ ነገር ካገኘን በነገ ዕለት ይዘን እንመለሳለን። የኒጀር ሕዝብ አዲስ ምክር ቤት ለመሰየም በዛሬው ዕለት ድምፅ እየሰጠ ሲሆን ፕሬዚዳንቱ ለሌላ 5 ዓመት ጊዜ መመረጥ ይችሉ እንደሆነም ውሳኔ ይሰጣል ተብሏል። እስላማዊ ነውጠኞችን ደምስሰን አገራችንን እናለማለን የሚሉት ፕሬዚዳንት ማማዱ ኢሱፉ ምርጫው በሰላማዊ መንገድ ይካሄድ እንጂ አንድ አሸናፊ ብቻ ነው የሚኖረው፣ ያም ኒጀር ነች ብለዋል። የዛምቢያው ፕሬዚዳንት ኤድጋር ሉንጋ በመጪው ነሐሴ ወር በሚካሄደው ምርጫ ለምክትል ፕሬዚዳንትነት ሴት እጩ ተወዳዳሪ እንደሚመርጡ አስታወቁ። በአሜሪካው ፕሬዚዳንታዊ ምርጫ ውድድር ቢሊዮነሩ ተፎካካሪ ዶናልድ ትራምፕ የሪፐብሊካኑ ፓርቲ እጩ ሆነው እንደሚቀርቡ የሚያመለክት ግልጥ ውጤት ተመዘገበ። ሆኖም ሁለት ኩባ አሜሪካውያን ተፎካካሪዎች ማርኮ ሩቢዮ እና ቴድ ክሩዝ በቀጣዮቹ 3 ሳምንታት በሚካሄደው የድምፅ አሰጣጥ ይህ ውጤት ይለወጣል ይላሉ። ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 13 2008 ዓ.ም ምሽት ፕሮግራም ነው። ስለ ሰሞኑ የአፕል ኩባንያና የዩናይትድ ስቴትስ መንግሥት ፍጥጫና ውዝግብ ጥቂት እንጨዋወታለን። ፖለቲካና እሳት በሩቁ ያረጀ አባባል። ስለ ቀልድና ስለ ፖለቲካ እንነጋገራለን ዛሬ፣ ወይም ፖለቲካን በቀልድ።
በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው።
ዶክተር አብርሃም አለሙ የሥነ ጽሑፍና የሀገረሰብ ወግ ወይም ፎልክሎር ተመራማሪ ናቸው። አብረን እንቆይና በስፋት ያገኟቸዋል። አሁን የካሳ ተሰማን ፋኖ ልጋብዛችሁ።
ፋኖ 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 ተኩሶ ሲነጉድ ይፈሪል እንደኛ ለፍቴ ጋዳይ ፋኖ እንደመካኛ እረተው በሉት ያምባል ብሎ ሰጠው ለነፋስ አንጓሉ 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 እንደ ቁላ ወፍ እንደ ግሪሳ እንደ ወፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ጋር ተልጦ ደሞ አይላት ውሩታሽ እንደ ውሃት ፋኖ ፋኖ አረለው ጋሬ ምን ያህል ይደጋል ተዝባርሽን ክሴ እንባዬ ይመጣል ለሚያለው ጫካ ለሚያለው ዱር ሲነጋገር ያድራል ከሙዜሩ ጋር እንኳን ባልንጀራ ልባ ይታመን ፋኖ 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 አገሩ ገባ ሳይሰናበት ያጀግናው ወታደር ሰው ማረገ።
የካቲት 12 ትናንት በትካዜም በክብርም አለፈ። ዘላለማዊ ክብር ስለ ሰው ልጆች ነጻነትና ደህንነት ክብር ለወደቁ ሁሉ ይሁን። የፋኖ ነገር ከተነሳ አይቀር ወደ አሜሪካዊው የፋኖ ታሪክ ልውሰዳችሁ። ከታላቁ የሲቪል መብቶች ታጋይ ከቄስ ዶክተር ማርቲን ሉተር ኪንግ የልደት ቀን ጋር ተያይዞ የሚከበረው የጥቁሮች ታሪክ ወር በመላ ዩናይትድ ስቴትስ በየዓመቱ በየካቲት ወይም በፌብርዋሪ ይታሰባል። እኛም ሰሞኑን ባሉ ዝግጅቶቻችን ወቅቱን የሚዘክሩ ዝግጅቶችን እያቀረብንላችሁ እንገኛለን። የሲቪል መብቶች ትግሉ እግረኛ ዘማቾች ታሪኩን ያዳምጡ።
Get on board children, children, get on board children, children.
በ1960ዎቹ ውስጥ እጅግ ተወዳጅ የነበረ መዝሙር ነው ሃሊስ ናትኪንስ የሚዘምረው። መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ። ናትኪንስና ህልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖች ተብለው ተጠርተዋል። ሲቪል ራይትስ ፉት ሶልጀርስ። ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌት ኦን ቦርድ የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር። ለሰብአዊ መብቶች እንፋለም።
The conditions were not good for us. A change needed to be made. A change for the
ሁኔታዎቹ ለኛ ለጥቁሮች ማለት ነው ጥሩ አልነበሩም። ለውጥ ያስፈልገን ነበር። የተሻለ ህይወት ለውጥ በእጅጉ እንፈልግ ነበር።
The grave they thought she was in, she wasn't there. So now we are on a mission now to our
Shirley Gavin Floyd አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መስዋዕት መክፈላቸውን ይናገራሉ ፍሎይድ።
They were the, on the battlefield, they were the ones who were beaten down. They were the ones who was washed down the street.
እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው።
ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዊሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምጽ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ።
And Freedom School was very instrumental in that in teaching young people that
የነጻነት ትምህርት ቤት ወጣቶችን የሲቪል መብቶች ሰራተኞችን ማለት ነው በማስተማር በኩል ቁልፍ ሥራ አከናውነናል። ከዚያ የወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል።
ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎች ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር።
ይህንን ሶስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን።
የሲቪል መብቶች ተሟጋቿ ሺርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ሕዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ።
And in this meeting motivate them through singing and praying and talking and deliberations at the same time.
በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድሎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበር።
ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል።
They turned the dogs loose on us and we defended the area, our territory with our
ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዟችንን እንቀጥል ነበር።
የሲቪል መብቶች ተሟጋቹ ዲክ እና ሸረን ማይልስ ነጮች ናቸው። በ1963 ዓመተ ምህረት ጥቁሮች ድምጽ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር።
There was potential violence and there were certainly threats and people
ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበር። እኛ እንሰራ የነበረውን ሥራ ይቃወሙ የነበሩ ሰዎችም ነበሩ።
I think a lot of people in the north, both black and white, decided as Sharon and I had decided that we really
በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻረንና እንደኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና።
ጠበቃው ሪቻርድ ኮሆን በደቡብ የደህንነት ሕግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ኮሆን።
History sometimes only remembers a few people and so I think when we look back we don't sometimes recognize
ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን سنመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን።
በ1966 ዓመተ ምህረት ከሜምፊስ እስከ ጃክሰን የተካሄደው ጸረ ፍርሃት ሰልፍ እስከ ተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር።
When the march ended for me, the fear ended. I was no longer afraid. I had certain right the same way.
ያ ሰልፍ ሲያበቃ ፍርሃቴም አብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳን ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ።
Be polite. Don't be combative.
ትሁቱን አትገዳደር።
ክሊፍተን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር።
Now just was a little one little person but the group as a whole what we did
እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሰራነውን መልስ ቢየሰመለከተው ግን በእውኑ እጹብ ድንቅ ነበር።
የነዚያ ያልተዘመረላቸው ጀግኖች ቆራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ አይነት የዘር መድሎና የፍትህ እጦት አይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ። ወደ ተከታዩ ዝግጅታችን እንለፍ። ወደ አረብ ሀገሮች የሚደረገውን ህጋዊ ጉዞ የኢትዮጵያ መንግስት ቢያግድም አሁንም በርካታ ኢትዮጵያውያን ሀገራቸውን እየጣሉ በድብቅ መንገድ በጅቡቲ ወደብ፣ በሶማሊያና በሱዳን ያቋረጡ ወደ የመንና ወደ መካከለኛው ምስራቅ እየተሰደዱ ናቸው። በዚህ የስደት ጉዞ ውስጥ የእድሜ ባለጸጎችና ህፃናት ቢኖሩም በቁጥር አብዛኞቹ ግን ወጣቶች ናቸው። ሳውዲ አረቢያ ውስጥ የሚኖሩ ኢትዮጵያውያንን መስታወት አራጋው አነጋግራ አጥር ያለ ዝግጅት ይዛላችኋል።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በስራ ላይ የሚገኘው የዲፕሎማሲያዊ መምሪያ እንደ አውሮፓውያን አቆጣጠር በ2015 መጨረሻ በርካታ ኢትዮጵያውያን ሀገራቸውን ጥለው በጅቡቲ ወደብ፣ በሶማሊያና በሱዳን አቋርጠው ወደ የመንና መካከለኛው ምስራቅ አሁንም እየተሰደዱ እንደሚገኙ አስታውቋል። በዚህ ጉዞ ውስጥ ወጣቶች እንደወጡ ይቀራሉ። ከሞት የተረፉም ለዘለፋ ለብዝበዛ ይጋለጣሉ። ሴቶችና ህፃናት ይደፈራሉ፣ ለወሲብ ንግድም ይጋለጣሉ። ታዲያ የመንገዱን መከራ ሲያልፉ በገቡበት ሀገር ደግሞ ሌላ መከራ ይጠብቃቸዋል፤ ህጋዊ የመኖሪያና የስራ ፈቃድ። ወደ አረብ ሀገራት የሚሰደዱ ወገኖቻችን ላይ ከዚህ ቀደም ብዙ ተብሏል። ለዛሬም በተለይ በሳውዲ አረቢያ የሚገኙ ኢትዮጵያውያንን በስልክ ስላሉበት ሁኔታ አነጋግሬ ነበር። ፋጭሩ ነግረውኛል። ያለመኖሪያ ፈቃድ በሰው ቤት ተቀጥራ ኢትዮጵያ የሚገኙትን ልጆቿን ትደጉማለች። ያለፈችበትን ታሪክ ስትነግረን ስሟ እንዲጠቀስ አልፈለገችም። ከሷን ጀምር።
3 አመት የሰራሁት ያው በጠለብ ነው። በጠለብ በህጋዊ መንገድ ማለት ነው። ካቅም በላይ ሲሆን ግን ወጥቼ ነው አሁንም ሰራው።
ካቅም በላይ ለምን ሆነብሽ?
ሴትዮቱ ካቅም የበላይ ሆነች። እጃዛ ደርሼ መጣሁ እና ኢትዮጵያ ሂጅ ማለት ነው። 2 አመት ከሁለት ወር ሰርቼ እጃዛ ሰጥኝና ወጥቼ አርኩኝ። እጀ ሁለት ወር ተቀምጬ መጣሁ። ሁለት ወር ደርሼ ከመጣሁ በኋላ ጸባዋ ተቀየረብኝ። ስመጣ ማለት ነው። ያው ፊትም በጣም ኃይለኛ ናት፣ አሁንም ደግሞ ጨመረች ቢከዛ የበለጠ ማለት ነው።
ምንድን ነበር የምታደርግሽ? ኃይለኝነቷን እንዴት ነበር የምታሳየሽ?
ልጆች አሏት፣ 5 ልጆች አሏት።
እሺ።
ባልና ሚስት ናቸው። ሰውየውን ማየት የለብኝም። ያው ሰውየው ሲወጣ ተጠብቆ ነው ስራ የምሰራው።
እሺ።
ቢርበኝም ቢጠመኝም ሰውየው ካለ ያው ከአንድ ቤት ተዘግቼ ነው የምውለው ማለት ነው። እሱ ረፍት በሆነ ሰዓት ያው ይራበኝ ይጥመኝ ማንም ሰው አያይ፣ እሱ ሲወጣ ተጠብቆ ቤቱን ማጸዳለሁ፣ እንቀሳቀሳለሁ፣ ምግብም ሆነ ውሃ አገኛለሁ ማለት ነው። ከዛ ያንን ሁሉ ችዬ ያው 3 ዓመት ተቀመጥኩ። ልጆች አሳዳጊ ነኝ፣ ልጆች አሉኝ፣ 2 ልጆች እነሱን እያስተማርኩ ስለሆነ ግዴታ።
የት ናቸው? አዲስ አበባ?
ወሎ ውስጥ ነው፣ መርሳ የሚባል አገር ነው።
እሺ።
ከዛ 3 ዓመት ተመጣሁ ደግሞ 6 ወር ተቀመጥኩ እንደምንም። ከዛ እየጠና መጣል እንደ ልጆችም ደግሞ አፍ እያወጡ ምን እያሉ አንዳንድ ነገር እንዲህ ያደረገ በቃ ያደረጉትን ነገር ሁሉ ለምን ይሄን አላረግሻቸውም እንደ በቃ በተለያየ ነገር ትናገረኝ ግባ። ከዛ እኔ መሄድ እፈልጋለሁ አሳፍረኝ ምናምን ስላት ወንድሟ ነው ያመጣኝ ከአዲስ አበባ ማለት ነው። ኤጀንሲ ሆኖ ኢትዮጵያ ይሄር ነበር ወንድሟ።
እሺ።
እሱ ስታማክረው እንግዲህ ሰራተኛ አታገኝም፣ አንደኛው ይጨምራል ብር፣ ሁለተኛ እንደዚች ብለ አትቀመጥልሽም ምናምን ብሎ ሲመክራት እሱ አይሆንም ብሏል፣ አሁን ዝም ብለሽ ተቀመጭና 1 ዓመት እንኳ ስሪና ተጀልሽ ምናምን አለችኝ። ከዛ ታመቻች ባሏ ወደ አሜሪካ ሊማር ወደ እናንተ መጥቶ ነበረ ማለት ነው።
እሺ።
አሁን እነሱም ደግሞ ሲመጣ ሊያዝናና ወደ ውጭ ይዟቸው ሲወጣ ብቻ ቦታ ሳገኝ ወጣሁኝ እኔ ማለት ነው።
እንደው ስትወጪ ምን አገሩን ታውቂው ነበረ? መውጫ መግቢያውን
ሰፈሩን ራሱ አላውቅም፣ ግን አጋጣሚ አንድ ጓደኛ ነበር ለእሷ ደውዬ እሷ ቦታውን እየተናገረች ለሹፌሩ ያው ካለችበት ቦታ ድረስ እሷ ወሰደች ማለት ነው።
እሺ።
እንደዛ ብዬ ወጣሁ። ያው ከወጣሁ አሁን 1 ዓመት የሆነ ነው።
ምንድን ነው እየሰራሽ ያለሽ አሁን?
አሁን የምሰራው ከገባሁ አሁን 9 ወሬ ነው ከዚህ ቤት ካለሁበት ማለት ነው።
እሺ።
ትላልቁ ሰዎች ናቸው፣ ወንዶች ልጆች፣ 4 ልጆች አሏት። ያው ምንም ችግር የለብኝም፣ እሰራለሁ። ስራዬን ብቻ ነው የምሰራው። ፓስፖርቴን ወስደዋል። ፓስፖርትም የለኝም፣ ይገባም የለኝም። እሱ ነው እንደያዘችው ነው።
ስለዚህ እስከ መቼ ድረስ ነው እንደዚህ መስራት ያሰብሽው አሁን አንቺ?
እንግዲህ እኔ ልጄ እየተማረ ነው፣ እየከፈልኩ ነው የማስተምረው። እስከሚጨርስልኝ ድረስ ነው የኔ ሀሳብ ማለት ነው። በመሀል አቋራጭ ነገር ከመጣም ያው መሀር ነው፣ ያው ከኔ ነው፣ ቀለብ ከኔ ነው። እኔ ልኬ ነው የሚበሉት የሚጠጡት ማለት ነው። ሌላ ነገር ኢትዮጵያ ሌላ ገቢ ስለሌለን
እንደው ለሚመጡት ለአዲሶቹ ምንድን ነው የምታስተላልፊላቸው መልእክት?
እኔ እንደው ከሀገራችን ላይ አንድ ነገር ስራ ቢፈለግልን እንደው ስራ ቢሰሩ ከዛው ነው የምለው። ወዲህ መምጣት እኔ እንጃለ። እኔ ለራሴ መቼም ወደ ሀገር እንዲሄድ ነው እንጂ እንድቀመጥ አልፈልግም። ያው ችግር ነው የሚያስቀምጠን እንጂ
ሰይድ ወጣት ነው፣ ተማሪ ነበር። የራሱንና የቤተሰቡን ህይወት ለመለወጥ ፈለገና ወደ ውጭ ተመለከተ፣ ወደ መካከለኛው ምስራቅ። የአረብ ሀገር ጉዞ ፈተና የበዛበትና አስከፊ አደጋ ያለበት ነው ይላል። ከሱ እንስማ።
የዚህ ሀገር ህግ አሳዶ ሲይዝሽ ያኔ ለማምለጥ የሆነ ነገር ትሞክሪያለሽ። ከዚህ በፊት አያያዛቸው ስነ ስርዓት ነበረው፣ አሁን ግን እንደ ድሮ አይደለም። ብዙ ነገር ትደረጊያለሽ። ያው ህጋዊ ስላልሆን ያለ ራሳችን ለማምለጥ እንሞክራል። እንዳመጣጣችን እንዲ ትሮጫለሽ። ሊይዝሽም ከሞከርሽ አቅም ካለሽ ለመታገልም ትሞክሪዋለሽ። በዛ ስመጣ ያልከበደኝ ይሄ ሰውዬ ሲይዘኝ እንዴት ይከብደኛል? ይሄ ሰው ደግሞ ስራው እስከሆነ ድረስ ግዴታው ነው። ምንም ማድረግ የመብት አለው። ግን አሁን ሰዓት ላይ ምን እንደሆነ ታውቂያለሽ? ጥቅም የሚባል ነገር ተለምዷል እዚህ ሀገር።
ማን ነው ጥቅም የለመደው?
ህጉ
ራሳቸው ፖሊሶች
ወይም ፖሊሶቹ። አንድ ሰው ከያዘ ቢያንስ በዚህ ሀገር 5000 ሪያል 7000 ሪያል ማግኘት እድል አግኝተዋል። የሚከፍላቸው ህጉ ሳይሆን እኛንን የምንከፍላቸው ለመመለስ ለመውጣት ማለት ነው። እንደውም እኛ እንኳን ህገ ወጥ የሆነው ራሳችን አውቀን ነው የምኖረው። ህጋዊ የሆኑ ናቸው በአሁኑ ሰዓት በጣም ተቸግረውም ያሉት። ብዙም ልጆች በእስር ቤት አሉ። እንደውም ጊዜ ገደቡን ጨርሷል የሚባል ነገር አምጥተውበታል። አሁን መጥቶ እንደውም አንድ ቦታ ላይ ነው ወደ 60 ልጆች ምናምን ያፈሳቸው 2 ወራቸው ከተያዙ።
በእግርህ ነው በመኪና ነው? እስኪ ንገረኝ የስደቱን። እንደውም
ወደፊት ህልም ስለሆነ የምታየው በስ የተዘጋጀ የቀረበ ምግብ የተሰራ ምግብ እንዴት ነው መብላት ይከብድሻል? በስ እንዲ ያን ያክል ነው የምታስዩ። ወደ ኋላ የምታስዩ አትችይም፣ የምትገምችው አትችይም። እንደውም ከዚህ ቦታ ብሄድም እላለሁ ሌላም ቦታ ነው ስደት የማስበው። እኔ ባልለወጥ ሌላ ሰው ልለውጥ ስለምችል ማለት ነው።
አሁን እንዳሰብከው እየሰራህ ነው ገንዘብ አንተ?
እኔ እሰራለሁ። እኔ ባልደሰተበትም ሌላ ሰው ይደሰትበታል።
መስዋዕትነት እየከፈልክ ነው እኮ ትልቅ መስዋዕት።
ግድ ነው እና ኢትዮጵያን ስንባል ታዲያ ትልቁ ችግራችን ያር በተለይ አረብ ሀገር ያለ ሰው ብዙ ጊዜ ገንዘብ የለውም። ገንዘብ የማይኖሩ ለምንድን ነው? ለቤተሰቡ ስለሚ ብቻ ነው።
አሁን ስንት አመት ሆነህ እንደዚህ ስትሰራ ያለ ወረቀት?
ከ6 አመት በለጠኝ።
እና ይቀጥሩሃል ሰዎቹ? አምነው ስራ የሚያሰሩ ሰዎች
በዚህ ችግር የለባ አረብ ሀገር በዚህ ችግር የለባቸውም። በሰርተሽ መገኘት ብቻ ነው።
አሁን ድንገት ብትያዘስ ምንድን ነው የምታደርገው? ምን እቅድ አለ? ብያዝ ብለህ ወይ ገንዘብ
ይታያያዝሽ ነው እንግዲህ።
እንዴት
ፊት ለፊት ከመጡብሽ የትም አደርሽም። በስ ቦታ ከተመቸሽ ትሮጫ ታመልጫለሽ። ቦታ ካልተመቸሽ ምን ታመጫለሽ? እኔ በተለይ አቅም ስለሌለ እጅ ይሰጣል።
ከፍለህን የመጣኸው አንተ?
ከፍዬ ነው።
እስቲ ንገረኝ፣ ማወቅ ፈልጌ ነበረ እሱን ስለማላውቀው።
መጀመሪያ ኢትዮጵያ ነው የምትከፍልኝ። ኢትዮጵያ የሚከፍል ኢትዮጵያ ደላላ ይልከዋል።
እንዴት አድርጋ ወጣ ከኢትዮጵያ?
ያን ከኢትዮጵያ ስትወጪ በእግርሽ የምትወጪው እስከ ጅቡቲ ድረስ። ጅቡቲ የት አካባቢ መሰለህ? ለጋሰኒ ምናምን የሚባል ቦታ አለ፣ የኤርትራ ድንበር ነው። በዛ ነው የአራት ሰዓት መንገድ ነው። ባህሩን ትሻገር ያለሽ።
ባህሩን በጀልባ ነው የምትሻገር?
በጀልባ ትንሽ ይሄ የአሳ ምናምን ማስገሪያ ትንሽ ናት፣ 40 ሰው ምናምን ነው የሚይዘው። ከዛ በኋላ በመኪና ነው የምትመጪው እስከ ሳውዲ ድንበር ድረስ። ሳውዲ ድንበር ላይ ብቻ ለምትሻገር ስትይ የሶስት ቀን የእግር መንገድ አለ። እዛ ላይ ግን ጦርነትም ሊያጋጥምሽ ይችላል። እድለኛ ከሆንሽ ላያጋጥምሽ ይችላል።
በአንድ ሰው ስንት ነው የሚከፈል? አሁን አንተ የዛሬ 6 ዓመት ስንት ነበር የከፈልከው?
ዛሬ 6 ዓመት በኢትዮጵያ 30 ሺህ ብር።
30 ሺውን ብርም ኢትዮጵያን የከፈልከው?
ላ በየመንገዱ ነው። ከኢትዮጵያ ስትመጪ 5 ሺህ ትከፍያለሽ። ከዛ በኋላ በየመንገዱ አንድ ቦታ ስጠይቂ ከአንድ ቦታ አንድ ቦታ ስጠይቂ ከአንድ ቦታ
እና ብርህን ይዘህ በእጅህ ነው የምትከፍል?
በእጅ አትይዥም። በኔትወርክ ነው። እዚህ ጋር ሌላ ሰው አለ፣ ከሱም ይሁን ከየት ነው በስፖንሰር ያለኝ ሰውዬ ስልኩን ብቻ ነው የሚያስፈልገው። የሞተ ሰው ብቻ ነው የማይከፍለው እንጂ ከየትም ዓለም ይሁን ስልኩ ካለኝ ይልካል። ሰው አላቸው ከየትም ዓለም። እዛ ጋር የመላይ ሁለት እድል አለሽ። በእግርሽ መሄድ ትችያለሽ። ከታያሽም ግን ደላላ ካያገኘሽ አቺ መክፈል ነው ግዴታሽ። ካልከፈልሽ ያው ትቀምሻለሽ፣ በትር ነው ስማ። ከፈልሽም አልከፈልሽም ለወርም ይሁን ለሳምንት ትመቻለሽ። ቶርች ነው የሚባለው። ያን ሁሉ መተን አለማባነናችን ብቻ ነው እዚህ ጋር መቶ የሚሸወድ። በየትም ዓለም ስትሄጂ መባነን አለብሽ።
መባነን ማለት ምን ማድረግ?
ይህን ሁኜ ወደፊት ምን መሆን እንዳለብኝ።
ምንድን ነው አሁን የምታስበው አንተ ወደፊት?
እኔ ወደፊት የማስበው ሁልጊዜ እንዲሁም መማር ነው። ከመማሮችንም አላማ ያለኝ።
እስከ መቼ ነው ታዲያ አሁን አንተ እንደዚህ እየሰራህ የምትኖረው?
ሳውዲ አረቢያ ወይ ስሞች ነው ወይ ስትያዥ ነው የምላቸው። ከዚህ ውጭ ሌላ ድ
ይች ወጣት ነዋሪነቷ በሳውዲ አረቢያ ሲሆን በህጋዊ መንገድ ስራ በመስራት ላይ የምትገኝ ናት። ስሟን እንድንጠቅስ አልፈለገችም።
ያው ብዙ ነገር አሁን በተለይ ብዙ ነገር ተቀይሯል። አሁን በባህር ሰው ቢገባ የመሳፈሩ ሁኔታ፣ ኤምባሲ ሄደሽ ታመለክቻለሽ፣ ያው በሌሲ ኤምባሲ በምናምን። የእኛም ሰው ደግሞ ያው አትምጡ እየት አሁን አትምጡ ብለዋል እነሱ፣ ከልክለዋል እነሱ። በቃ የራሳቸው ዜጋ እንዲሰራ ነው አሁን የሚፈልጉት ማለት ነው። በባህር የሚመጡትን ለስራም ችግር ነው። አሁን በተለይ በጣም ችግር ነው።
በሳውዲ አረቢያ በህጋዊ መንገድ ነዋሪ የሆነው ኢትዮጵያዊ በኢትዮጵያውያን ስደተኞች ላይ የሚደርሰውን የተለያየ በደልና እንግልት የተመለከተውን እንዲህ ባጭሩ ይነግረናል።
ሳሊ፣ ዛሬ የገጠመኝ ነገር እኔ ከስራ ቦታዬ ስመጣ ከየመን ወደ ሳውዲ የሚገቡ ሰዎች የሚያስገባቸው በትራንስፖርት ነው። እዚህ ያለ ዘመድ ተቸግሮ ተጠቦ ነው የሚከፍለው ያን ሳንቲም ማለት ነው። ገባሽ? ያ የሚከፍልላቸው አጥተው አንደኛውን ልጅ አመለጠ። አንደኛውን ልጅ ያዙት። እዛ መጨረሻ ላይ ከተያዘ በኋላ በሽቦ እንደዛ አድርገው በፔንሳ እጅና እጁ እስከሚደማ ድረስ አስረውት በጣም ሲያሰቃዩ ታይቻል። ምክንያቱም እዚህ ለሱ ብለሽ ብትናገሪ ያው ታውቂዋለሽ ሀገሩን፣ ሌላ ውስጥ ትገቢያለሽ፣ መኖሪያ ፍቃድሽም ሊቀደድ ይችላል እና አይተሽ ማለፍ
እና አሁንም ወጣቶች እንደዚሁ በየመን እያደረጉ እየገቡ ነው ነው የምትል?
በጣም 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 ከሚገባው በላይ የሚሞቱትም በተለይ ወሎ አካባቢ ነው በጣም የሚሰደቱት የሚመጡትም፣ ራያ በተለይ በጣም ከሚገባው በላይ አሰቃቂ ነው። እንጃ እኔ ራሱ ማውራትም ዘገንነኛል ሲያወሩ። ብር ከሌለሽ ራሱ የመን ውስጥ የሚደረገውን ነገር የሚከፍልልሽ ዘመድ ከሌለ አጋጣሚ ጎማ አቃጥለው የሃይላንድ ጎማ ማለት ነው ያን ያንጠበጥቡብሻል። ከፋይ ከሌለሽ ራሱ እጁ የተቆረጠ ልጅ አጋጣሚ ያን ማይቻለሁ አይኑ የጠፋ ልጅ አለ። ኢትዮጵያዊ ናቸው። በተለይ የራያ ሰው በጣም 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 ነው የተሰደዱት። በአንድ በኩል ስታስቢ ደግሞ ከድርቁም አንጻር ከሁሉም ነገር ነው። እኔም ራሱ ሳስበው በሰላም ቢገቡ ሰየው፣ ግን መግባትም የለም። ባለፈው የሆነ ልጅ ወደ 10 ሺህ ሪያል ወይ ኢትዮጵያ ወደ 70 ምናምን ሺህ ብር ማለት ነው ያን ፈጅቶ ገብቶ ቤተሰቦቹ ተጨንቀው ተጠበው መጨረሻ ላይ ከገባ በኋላ ያው መንግስት ያዘው የመኖሪያ ፍቃድ የለም። ግባሽ እንደዚህ አይነት ቻንስ አለ። አጋጣሚ እኔ አንድ ቦታ እንደዚሁ እንደዛ እንደገጠመኝ ማለት ነው። አንዲት ልጅ ራቁቷን ነው የወጣችው። አንዲት ጥሩ ሴት አጋጣሚ ሰጠቻትና ልብሷን። የሳውዲ ዜጋ ናት። መሐመድያ የሚባል ሰፈር እና ያን ልብስ ሰጣት። ወታደር መጣ። ለወታደር ሰጣች። እንግዲህ በጣም አሰቃቂ የምለው ራቁቷን ያየኋት ልጅ ናት። በየመን ስትመጪ አንዱ ይቀበልሻል በመሳሪያ። በመሳሪያ ከተቀበለሽ በኋላ ያንኛው ደግሞ ይሸጥሻል ለሌላ፣ እንደ ባሪያ ማለት ነው። እንደዛ የተሸጥሽ ብር የሌላቸውን ኩላሊት ይወጣል ይባላል። ሴቶችንም የመን ላይ የራያ ልጆች ሴቶች የሚከፍሉት የለም ተብሎ እኔም እዚህ ላይ ለቅሶ ደርሻለሁ። ሴቶችን በገደል ለቀዋቸው ሙተዋል። የዋጃ ልጆች ዋጃ የሚባል ራያ ከቆቦ 15 ኪሎ ሜትር 10 ኪሎ ሜትር እና መንግስት እዚህ ላይ መፍትሄ ቢያደርግበት በጣም ጥሩ ይመስለኛል።
የዓለም አቀፉ የፍልሰት ድርጅት አይኦኤም ፍልሰተኞችንና ስደተኞችን ከመንግስታትና አጋር ድርጅቶች ጋር በመሆን በስደት ላይ ያሉትን ኢትዮጵያውያን ይረዳል። በኢትዮጵያ ድርጅቱ የሚሰራውን ስራ እንዲሁም አጠቃላይ የኢትዮጵያውያን ፍልሰትን በተለይ ወደ መካከለኛው ምስራቅ የሚደረገው የፍልሰት ሁኔታን እንዲያብራሩልን አቶ አብርሃም ታምራትን ከአዲስ አበባ አነጋግሬ ነበር።
በዋናነት በህጋዊ መንገድ የሚኬድበት የነበረው መንገድ በአሁን ባለው ሁኔታ ተዘግቷል። ግን በነበረ ሰዓት ለምሳሌ ወደ ሳውዲ አረቢያ 2012 ዓ.ም በፈረንጅ አቆጣጠር 200,000 ሰው የሄደበት መንገድ ነው የነበረው። መደበኛ ባልሆነ መንገድ የሚኬድበት ግን ቁጥሩ የሚታወቅበት መንገድ በጣም ትንሽ ነው። ብቸኛው ያለን የመረጃ ምንጭ የመን ሲደርሱ ህገወጥ መንገድ ባህር ተሻግረው የመን ደርሰው ወደ ሳውዲ አረቢያና ሌሎች የመካከለኛ ምስራቅ ሀገሮች ለመሄድ ሲሞክሩ የሚያዘው ዳታ ነው። እሱ የሚያሳየን ላለፉት 3-4 ዓመታት ከ70-75 ሺህ በአመት ኢትዮጵያውያን የመን እንደሚደርሱ፣ ይህን እንግዲህ መሀል ላይ የሚቀሩትን ምናምን ሳይቆጥር ነው ይኛው። ስለዚህ ይህ ቁጥር በየአመቱ እንዲያሰላን ከሄድን በመቶ ሺዎች የሚቆጠሩ ኢትዮጵያውያን መካከለኛ ምስራቅ ውስጥ ይኖራሉ ብለን ነው እንትን የምንለው። በዋናነት የሚታወቁ ከሀገር የሚወጣባቸው መንገዶች 3 ናቸው።
የሚበዙት ወጣቶች ናቸው። በመካከለኛው ምስራቅ የስራና የግለሰብ መብቶቻቸው ባልተከበሩበት ሁኔታ ነው የሚኖሩት የሚሰሩት። እንኳን ያለ ህግ በህግ ጠለላ በአረብ ሀገር መኖር አሁን ከብዷል። ይህ የስደት ጉዞና እንግልት ያላንኳኳው ደጅም የለም። በአረብ ሀገር በተለይም በሳውዲ አረቢያ አሁን ያለበትን ሁኔታ በጣም ባጭሩ ልናስደምጣችሁ ሞክረናል። ወደፊትም በዚህ ጉዳይ ላይ እንመለስበታለን።
አፕልና ዩናይትድ ስቴትስ። የዩናይትድ ስቴትስ መንግሥትና ኮምፒውተሮችን፣ ስልኮችን፣ ሌሎችም ኤሌክትሮኒክስ መሣሪያዎችና ሶፍትዌር አምራች የሆነው አፕል ኩባንያ ሰሞኑን በእጅጉ ተፋጠው ይገኛሉ። ካሊፎርኒያ ሳን በርናርዲኖ ከተማ ውስጥ የሽብር ነው የተባለ ጥቃት አድርሰው 14 ሰው የገደሉት ሰዎች ይዘዋቸው የነበሩ ስልኮች ናቸው የውዝግቡና የመፋጠጡ መንስኤ። እኔም ወደ ባለሙያ ሄድኩና አንዱን ታዋቂ የኢንፎርሜሽን ቴክኖሎጂ ወይም የመረጃ ዘዴዎች መሳሪያዎች ኤክስፐርት አነጋገርኩ።
አመሰግናለሁ ሰለሞን። ሚካኤል እንዳልባላለው እኛ ሶፍትዌር ዲቨሎፕመንት ካምፓኒ አለን እዚህ የአሜሪካን ሀገር ውስጥ ዋሽንግተን ዲሲ ውስጥ። ሶፍትዌር ዲቨሎፕመንት፣ የሞባይል አፕሊኬሽኖች፣ ዌብሳይቶች እንዲሁም የተለያዩ ኢንተርናል ና ኤክስተርናል የሆኑ ሶፍትዌር ፕሮዳክቶች ላለፉት 12 ዓመቶች ስንሰራ ቆይተናል።
ምንድን ነው የሚባለው ኩባንያችሁ?
ብሌን ኮርፕ ነው የሚባለው።
የእናንተ ድርጅት ጥሩ ስም ያለው ድርጅት እንደሆነም ይታወቃል። ለኢትዮጵያውያን ተጠቃሚዎችና አገልግሎቶቻችሁንና የተለያዩ ሶፍትዌር ፈላጊዎችም ምን ልታደርጉ እንደምትችሉ ወደፊት እስቲ እየተመላለስን እንነጋገራለን በዚህ ጉዳይ ላይ። አሁን ለዛሬ ወደ ደወልኩበት ጉዳይ ልምጣና ለእርሶ፣ የዩናይትድ ስቴትስ መንግስትና አፕል ኩባንያ ሰሞኑን በገቡበት ውዝግብ ላይ ነበር ላናግሮት የፈለግኩት። ካሊፎርኒያ ሳን በርናርዲኖ ውስጥ ከተፈጠረው የሽብር ጥቃት ጋር ተያይዞ ነው ሁለቱ ወገኖች ክርክር ውስጥ የገቡት። የዩናይትድ ስቴትስ መንግስት ወይም መርማሪዎቹ የፌዴራል ምርመራ ቢሮው አፕል እነዛ ጥቃቱን ያደረሱና 14 ሰዎችን የገደሉ ብዙ ሰዎችን ያቆሰሉ ሰዎች ይዘዋቸው የነበሩ ስልኮችን እንዲከፍት ወይም እነሱን ከፍቶ ውስጣቸውን ማየት እንዲቻል እንዲያደርግ እየጠየቀ ነው የፌዴራል ምርመራ ቢሮው። አፕል ደግሞ አላደርግም እያለ ነው ይሄንን። ከዚህ ውዝግብ በኋላ መንግስቱ እንደውም ወደ ፍርድ ቤት ሄዶ የዳኛ ትዕዛዝ አውጥቶባቸዋል። አፕል የተጠየቀውን እንዲሰራ አፕል አላደርግም ብሏል። አሁንም ይሄ ነው ትልቁ የሰሞኑ ውዝግብና እስቲ ከአንድ ጉዳይ ልነሳ። መጀመሪያ ፕራይቬሲ ወይም የግል ገመና፣ የግል ማንነት፣ የግል ምስጢር ምንድን ነው በመረጃ ልውውጥ ዘዴ በኢንፎርሜሽን ቴክኖሎጂ ዓለም ውስጥ?
ይሄ ፕራይቬሲ የሚባለው እንግዲህ ነገር ሰዎች የራሳቸውን መረጃ ኢንፎርሜሽን ራሳቸው ማስቀመጥ መቻላቸው ነው፣ ሌላ ሰው ሳያየው። እና ያው ቴክኖሎጂ ባደገ ቁጥር አስቸጋሪ ነገሩ ምንድን ነው? የእኛ ለምሳሌ ፎቶግራፍ ብታነሳ፣ የልጅህን ፎቶግራፍ በስልክ ብታነሳው፣ ስልክ ላይ ብቻ አይደለም የሚቀመጠው፣ ኢንተርኔት በመኖሩ ምክንያት ክላውድ የሚሉት የሰርቪሶች አሉ፣ እዛ ላይ ነው የሚቀመጡት። ለምሳሌ የአፕል አይፎን ቢኖርህና የልጅህን ፎቶግራፍ ብታነሳ፣ ያ የተነሳው ፎቶግራፍ ስልክ ላይ ብቻ አይደለም፣ እንደ ድሮ ኮፒው ይቀመጣል። ይሄ ሰዎቹን ከስተመሮቻቸውን ወይም የራሳቸውን ሰዎች ለመርዳት ነው ያደረጉት የአፕል ሰዎች። ማለት ስልክ ቢጠፋብህ ለምሳሌ ፎቶግራፍ አይጠፋም ማለት ነው። ሌላ ስልክ ገዝተህ ከዛ ከክላውድ ሰርቪሱ ላይ ልታመጣው ትችላለህ።
ወይም የስልክ ቁጥሮችም እንዲህ አይነት ጠቃሚ የሆኑ መረጃዎች፣ እሺ፣
ሁሉ ነገር ሊሆን ይችላል። እስከዛሬ የተጠቀምክበት ሂስትሪ ሊሆን ይችላል። ስለዚህ በጣም እያስቸገረ ከባድ እየሆነ የሚመጣ ነገር ነው እና ይሄ ፕራይቬሲ ማለት ይሄ የግል ኢንፎርሜሽንን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካ ነገር ውስጥ ለምሳሌ ስፔሻሊ በልምድ ሁሌ የተለመደ ነገር ነው። ማንም የማንንም ኢንፎርሜሽን ሊያይ አይችልም፣
የግል መረጃ፣ የግል ምስጢር፣
አዎ፣ ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ። እና ምንድን ነው ህጉ የሚለው? ይሄ አራተኛ አሜንድመንት የሚሉት አለ የአራተኛው ኮንስቲቱሽኑ ላይ። መንግስት ሄዶ ዳኛ ጋር ዳኛን አሳምኖ ዳት የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው መንግስት የግል ዴታ የግል መረጃ ማየት
መረጃዎችን
መረጃ የሚያገኘው ኦር ማየት የሚችለው። ግን ምን ሆነ ከ9/11 በኋላ በ2000 ዓ.ም ላይ የሆነው
ኒውዮርክና ዋሽንግተን የሽብር ጥቃት ወዲህ ማለት
ከዛ ጥቃት በኋላ ምንድን ነው የሆነው? መንግስት ለመጠበቅ ብዬ ወይም ህዝቤን መጠበቅ አለብኝ ብሎ ለምሳሌ ስልክ ሰው ሲያወራ ስልኩን መቅዳት፣ ማን ከማን ጋር እንዳወራ እንደዚህ አይነት መረጃ መሰብሰብ ጀመረ።
አሁን በተወካዮች ምክር ቤቱ ህግ አውጥቶ ነው ያንን ሲያከናውን የቆየው።
አዎ፣ አሁን እንግዲህ ወደ አሁን ለአሁኑ ላለው ሰሞን ዜና ብንመጣ ምንድን ነው የሆነው? ልክ አንተ ልክ እንዳልከው አፕል እነዚህ ጥቃቱን ያደረጉት ሰዎች ይጠቀሙት የነበረው ስልክ ነበረ እና ውስጡ ስልኩ ውስጥ ምን እንዳለ ግን ማየት አይቻልም። አፕል የተለያዩ የሴኪሪቲ የፕራይቬሲ ኢሹን ስለሆነ እዛ ስልክ ላይ ያለውን እዛ ስልክ ላይ ያለውን መረጃ ማንም ሰው ሊያገኝ አይችልም ያለ ፒን ኮድ። አሁን እንግዲህ ሄደው ፍርድ ቤት ሄደው ከፍርድ ቤት የዳኛ ትእዛዝ አምጥተው ለአፕል ሲሰጡ
በህገ መንግስቱ መሰረት ማለት ነው፣ በአራተኛው ማሻሻያ መሰረት።
አዎ፣ ይሄ እንግዲህ ህገ መንግስቱ ያስገድዳል። ካምፓኒዎች እዚህ ሀገር ሲሰሩ በህገ መንግስቱ አኳያ ነው የሚሄዱት እና እምቢ ማለት አይችልም አፕል። እኔ አንደርስታንድ ባረገውም ለምን እምቢ እንደሚሉ ያው አሁን እምቢ ላሉ እንጂ እምቢ ብለው ሊቆዩ አይችሉም።
አሁን ያ ነበረ ወደፊት አሁን የምመጣበት ጥያቄ ነበረ፣ ይችላሉ ወይ እምቢ እያሉ መቆየት የፍርድ ቤትን ትእዛዝ?
አዎ፣ ያው እንግዲህ እዚህ ሀገር ጥሩነቱ አፕል ካውንተር ክሌም የሚባል ነገር አለ። ሊከስ ይችላል መንግስትን፣ እንደዚህ ማድረግ አትችልም ብሎ። ግን ጊዜ ሊፈጅ ይችላል እንጂ በመጨረሻ የሚገባኝ ነገር ምንድን ነው፣ ይሄ አራተኛው ማሻሻያ በህገ መንግስቱ ላይ ያለው ማሻሻያ እስከ ዛሬ ላለፉት 200 ዓመቶች ሲጠቀሙበት የነበረ ነገር ነው። ስለዚህ ዳኛ አምኖ ዳኛ ትእዛዝ ካሳለፈ ድርጅቶች መከተል አለባቸው። የዚህ ሀገር ሲስተሙ እንደሱ ነው የሚሰራው።
ለነገሩ ይሄ እንኳን የህግ ጉዳይ ነው፣ ከዚህ ከኢንፎርሜሽን ቴክኖሎጂ ጋር የተያያዘ አይደለም ይሄ ጥያቄ። አሁን መንግስት ትእዛዙን ያወጣው በወረዳ ደረጃ ካለ ፍርድ ቤት ነው፣ ከአንደኛ ደረጃ ፍርድ ቤት ነው ያወጣው። ይሄ ነገር አፕል እንደተቃወመ ቢቆይ ወደሚቀጥለው ደረጃ የማደግና እስከ ጠቅላይ ፍርድ ቤት ድረስ የመሄድ እድል ይኖረዋል ወይስ ደግሞ አሁን ዳኛው የሰጠው ትእዛዝ ነው ተፈጻሚ መሆን ያለበት? በእናንተ ኩባንያ ብታዩትና እንደዚህ አይነት ሁኔታ ባያጋጥማችሁ?
አዎ፣ አይ ነው ይሄዳል እንጂ ያው አቅም አላቸው። ጥሩነቱ የአፕል ኩባንያ የራሳቸው አቅም አላቸው። ስለዚህ የእነሱ ሎየሮች ይሄን ነገር የሚችሉትን ያህል ይገፉታል እና እስከ ከፍተኛው ፍርድ ቤት ይሄዳል፣ ምንም ጥርጥር የለኝም። ለምንድን ነው ይሄ አስፈላጊ የሆነው? ለመጀመሪያ ጊዜ ነው ኩባንያዎች እንደዚህ የሚገደዱት። ከዚህ በፊት አይ ነው ምን ያህል አድማጮች ሰምተው እንደሆነ ግን ኤድዋርድ ስኖደን የሚባል አንድ ሰራተኛ
ከዚህ በፊት የደህንነቱ መስሪያ ቤት ተቀጣሪ ነበር
የመንግስትን መረጃዎች አውጥቶ ለፐብሊክ ያሳየ ነውና፣ ከዛ በፊት አየህ ማንም ሰው ምንም አይልም ነበር። አፕልም ዝም ብሎ ኢንፎርሜሽናችን ይሰጥ ነበር ለመንግስት። አሁን ግን ኢንፎርሜሽኑ ስለወጣ ይሄ ለመጀመሪያ ጊዜ ነው። ከዛ በኋላ መንግስት ኩባንያን አስገድዶ ኢንፎርሜሽን ለማግኘት ሲሞክር እና ጥሩ ነገር ነው ለሁሉ ሰው ጥሩ ነው ይሄ ነገር ሁሉ ሰው ያው እዚህ ሀገር ማውራት መቻሉ ስለዚህ ነገር መነጋገሩ ህዝቡን እንዲነካካ ያደርገዋል። ምን የትኛውን ኢንፎርሜሽን ስልኩ ላይ ማስቀመጥ ወይም ይችልና እንደ አለመቻሉ ስለዚህ የቱ ጋር ባውንደሪዎቹ እንዳሉ ለማወቅ ይረዳል ብዬ አስባለሁ።
አቶ ሚካኤል፣ ይሄ በአሜሪካ መንግስትና በአፕል ኩባንያ መካከል የተነሳው ውዝግብ ሰውን እንዲሁ በሐሳብ በአስተሳሰብ ደረጃ አጣብቂኝ ውስጥ የሚከት ነው። ለግል ፍርድ ማለት ነው አፕል መስጠት አለበት ወይስ መስጠት የለበትም? መንግስት የሚጠይቀው ለህዝብ ለሀገር ደህንነት ሲባል ነው ይሄ ስራ መሰራት ያለበት ነው የሚለው፣ አፕል ደግሞ የተገልጋዮችን ገመና ምስጢራቸውን መጠበቅ አለብኝ እንደውም እነዚህን ምስጢሮች ባጋለጥ ለበለጠ አደጋ ነው የሚጋብዘው የሚል ሐሳብ ነው ያለውና ትልቅ አጣብቂኝ ነው ለተመልካች። እርሶ እንደ ባለሙያ ሲመለከቱት ወደ የትኛው ወገን ያዘማሉ?
አዎ ልክ ነው። እኔ የአፕል ኩባንያን አቋም ይገባኛል። ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው። ሁሉን ስልኮች
መድረስ እንዲቻል፣ በድብቅ እንደዚህ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው። ንድፉን ስሩት ነው።
መግቢያ ስጡን ነው። የኋላ ቁልፍ ስጡን፣ እኛ የፈለግነው ስልኩ ውስጥ ከፍተን መግባት እንድንችል ነበር። አፕል ግን እና ይሄ የአፕል ኩባንያ ትልቅ ክሬዲት ይገባዋል በዚህ እምቢ አለ። ስለዚህ በዚህ ግን በዚህ ሳን በርነርዲኖ ለሆነው የጥቃት አኳያ ግን እኔ የመንግስትን ፖዚሽን ነው የምደግፈው። ምክንያቱ ለምንድን ነው? መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም። ከዚህ በኋላ እሱ አይደለም ጥያቄው፣ ይሄንን የእነዚህን ሰዎች ስልክ ብቻ ክፈት ነው እያለ ያለው። ስለዚህ እና እኛ የምንኖርበት ሶሳይቲ ውስጥ እነዚህ ነገሮች ሁሌ ይደረጋሉ። ለ223 ዓመት አሜሪካን ሀገር ስትኖር በዚህ ደንብ ነው። ዳኛ አምኖበት ትእዛዝ እስካሳለፈ ድረስ
ቀልድና ፖለቲካ። ቀልድ በአንድ ማኅበረሰብ ውስጥ አይነኬ የሚባሉ ፖለቲካዊ፣ ሃይማኖታዊ፣ ጾታዊ እንዲሁም በመደበኛ ሁኔታ ቢነገሩ ሊያስቆጡና ግጭትን ሊቀሰቀሱ አሻፈረኝ ሊያስብሉ የሚችሉ ሐሳቦች ያለ ስጋት የሚነገርበት ጥበብ ነው። ሰዎች አደባባይ ወጥተው ሐሳባቸውን መናገር ሲያቅታቸውም በየቤቱ በነጻነት የሚተነፍሱበት የሰውን ልጅ አእምሮዊ ጭንቀት የሚያወጣ ማስተንፈሻ ነው። ዶክተር አብርሃም ዓለሙ የሥነ ጽሑፍና የሀገረሰብ ወግ ፎልክሎር ተመራማሪ ናቸው። ከሥነ ሕዝብ ጥበብ ውስጥ አንዱ የሆነው ቀልድ በአንድ ማኅበረሰብ ውስጥ ስለሚኖረው ማኅበራዊ፣ ፖለቲካዊና ባህላዊ ፋይዳ ይነግሩናል። ቆይታ ያደረገችው ጽዮን ግርማ ነች። ለእርሷ አልልቀቅ።
ዶክተር አብርሃም ዓለሙ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ስነ ጽሁፍና ፎክሎር ክፍለ ትምህርት መምህርና የክፍለ ትምህርቱ ኃላፊ ነበሩ። አሁን እዚህ ዩናይትድ ስቴትስ ካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ ውስጥ በአፍሪካ ምርምር ተቋም መምህር ናቸው። ዶክተር አብርሃም ዓለሙ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። በቀጥታ ወደ ጥያቄ ስገባ በአንድ ማህበረሰብ ውስጥ የቀልዶች ማህበራዊ፣ ፖለቲካዊና ባህላዊ ፋይዳ ምንድን ነው?
የቀልዶች ማህበራዊ እና ፖለቲካዊ ወይም ባህላዊ ፋይዳ እጅግ ጥልቅ ነው። ቀልድ ሲባል እንደዚሁ ለማሳቅ ዋዛ፣ ፈዛዛ፣ ቧልት ይመስላል። ግን ያ ማሳቁ፣ ማዝናናቱ፣ ማዋዛቱ በውስጥ ይዞ የሚገኘውን መራር እውነት ለመሸፈን የሚያገለግል ብቻ ነው። ልክ ለህፃናት የሚቀርቡ መድኃኒቶች ሹገር ወይም ስኳር ቅብ እንደሚሆኑት ማለት ነው። ቀልዶችም እውነት እርግጥ ያዝናናሉ፣ ያስቃሉ፣ ያጫውታሉ፣ ያዋዛሉ። ነገር ግን ከዛ ማዋዛትና ማዝናናትና ማስደሰት ጀርባ ጥልቅ ቁብ ነገር የያዙ እጅግ በጣም ኃያል ባህላዊ መሳሪያዎች ናቸው ቀልዶች። ሰዎች ወይም ማህበረሰቦች ጥልቅ ተቃውሟቸውን በአደባባይ በግልጽ ፊት ለፊት ሊጋፈጧቸው የማይቻሏቸውን ኃያል ነገሮች እንደ መንግስት ያሉ ብትናገሪው መቀመቅ ሊያወርድሽ የሚችል በግልጽ ብትናገሪ እስር ቤት ሊከትሽ የሚችል በግልጽ ሀሳብሽን ብትገልጺ ሌላም አደጋ ሊያስከትሉ የሚችሉ ነገሮችን ሀሳብን ተቃውሞን ገልጾ ሊደርስ ከሚችሉ ችግሮች፣ ቅጣቶች ማስመለጫ ዘዴዎች ናቸው ቀልዶች። ይሄ መሳሪያ የባህል መሳሪያ አዊ ስሜትን መራር የሆኑ እውነቶችን በታላሚው ተደራሲ ዘንድ ቁጣን ሊያስነሱ የሚችሉ ሀሳቦችን በጨዋታ መልክ፣ በቀልድ መልክ፣ በማዝናናት መልክ መግለጽ የሚችሉ ሀያል መሳሪያዎች ናቸው።
እስቲ ከዚህ አኳያ በልዩ ልዩ መንግስታት ላይ ተቀለዱ ቀልዶችን ለማስታወስ እንሞክር። በማን ዘመን ቀልድ ይቀርብ ነበር?
ከአጼ ቴዎድሮስ ዘመነ መንግስት ጀምሮ አጼ ቴዎድሮስ ላይ፣ በዮሐንስ ላይ፣ አጼ ሚኒሊክ ላይ፣ ቀዳማዊ ኃይለ ሥላሴ ላይ፣ በነ መንግስቱ ኃይለ ማርያም ላይ፣ በተለይ በመንግስቱ ኃይለ ማርያም እና በመለስ ዜናዊ ላይ የተነገሩ እጅግ በጣም የትየለሌ የሆኑ ቀልዶች አሉ። እንደሚታወቀው እነዚህ መንግስታት እጅግ አምባገነኖች በመሆናቸው ሰዎች ሀሳባቸውን ፊት ለፊት መግለጽ አይችሉም። ተቃውሟቸውን ፊት ለፊት መግለጽ አይችሉም። መናገር አይችሉም። የታፈኑ ናቸው። ስለዚህ ሀሳባቸውን በቀልዶች ይተነፍሳሉ። በቀልዶች ተንፍሰው ቀልድ ተብሎ ያመልጡባቸዋል ማለት ነው። ለምሳሌ በደርግ ጊዜ የተነገረ እንደገና ያው ቀልዶች የስነ ቃል ክፍሎች በመሆናቸው ለአንድ ዘመን ለአንድ ሁኔታ የተነገሩ ቀልዶች በሌላ ጊዜ ደግሞ ለሌላ ሁኔታ እንዲያገለግሉ ተደርገው ይሻሻሉና ይለወጡና ይቀርባሉ። ለምሳሌ በደርግ ጊዜ ተነግሮ የነበረ እንደገና ተሻሽሎ ለኢህአዴግ መንግስት የተነገረ አንድ ቀልድ ልንገርሽ። እንደቀል ለምሳሌ በደርግ ጊዜ አንድ ጊዜ አንዲት አህያ ፓርላማው ጽህፈት ቤት የድሮ የኢሰፓ ጽህፈት ቤት የነበረው ጆንትራ የሚባለውን ጽህፈት ቤት አዳራሽ ታውቂዋለሽ አይደል?
አዎ።
እዛ ፊት ለፊት ተኝታ አልነሳም አለች አሉ። ቢቀጠቅጧት፣ ቢጠሯ፣ ቢደበድቧት፣ ጦር መጥቶ ምን ቢል ምንም አልነሳም አለች። በኋላ አንድ በጣም ብልህ የሆነ ሰው ተዋት ተዋት እያለ የሮጠ መጣሉ። ተዋት እኔ ያስነሳታለሁ፣ እስቲ ምን አድርገህ ልታስነሳት፣ እስቲ በልት ያስነሳት ሲሉት ወደ ጆሮዋ ጠጋ ብሎ አንድ ነገር ሲላት አህያዋ ብድግ ብላ ብን ብላ ጠፋች። ምን ብሏት መሰለሽ? የኢሰፓ አባል ሊያደርጉሽ ነው። ይህንኑ ቀልድ አሁን በዚህ ዘመን የኢህአዴግ አባል ሊያደርጉሽ ነው፣ የባህዴን አባል ሊያደርጉሽ ነው፣ የኦፒዲዮ አባል ሊያደርጉሽ ነው እየተባለ ይቀለዳል። ይሄ ምን ማለት ነው? አህያ እንኳን የማትፈልገው ነገር፣ አህያ እንኳን በአባልነት የማትደግፈው ነገር ነው ሀሳቡ የማለት ነው። ውስጡ እጅግ በጣም ሀያል የሆነ መልእክት ያዘለ ነው። ስለዚህ ቀልዶች እንደዚህ አይነት መልእክት ያላቸው፣ ውስጣቸው ትልቅ ቁም ነገር ያላቸው፣ ማህበረሰቦችን በተለይ ኃይል ስልጣን ያላቸውን ክፍሎች ልካቸውን ለመንገር፣ ቦታቸውን ለማስያዝ፣ በስልጣንሽ አላግባብ እንዳትጠቀሚ፣ ባለሽ ነገር በሌሎች ላይ ፍትህ እንዳታጎድሪ፣ በማህበራዊ ኑሮ ውስጥ ያለሽን ግንኙነት አላግባብ እንዳትጠቀሚበት ሁልጊዜ ትክክለኛ ቦታ የሚያስይዙ፣ ጥፋት ሲደረግ ደግሞ ወቀሳ የሚያቀርቡ፣ ተቃውሞ የሚገልጹ የባህል መሳሪያዎች ናቸው ቀልዶች።
ኢትዮጵያ ውስጥ ያለውን ሁኔታ ማህበረሰቡ አሁን ቀልዶችን እንደዚህ አይነት ስሜቶቹን የማንጸባረቁን ነገር እንዴት ያውታል? ለምሳሌ አሁን በስልጣን ላይ ያለውን መንግስት በምሳሌነት ይዘን ብንነሳ በመንግስት ላይ ማህበረሰቡ የመቀለድ ነገሩ እንዴት ነው ኢትዮጵያ ውስጥ ያለው?
በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። አፈናውን ስናይ ሀሳብን በግልጽ የመናገር በነጻነት የመናገር መብት ያለመኖሩን ስናይ ይሄንን የተነፈገውን መብት የሚያገኘው የሚተነፍሰው ብሶቱን ተቃውሞውን ከሚተነፍስባቸው ባህላዊ መሳሪያዎች አንዱ በቀልድ ነው ማለት ይቻላል። ስለዚህ በዚህ ዘመን እጅግ በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ በኢትዮጵያ ውስጥ። ምክንያቱም ያለውን ጫና የቀልድ ጥበብ መስፋፋቱ ራሱ በጣም ብዙ በዚህ መንግስት ላይ በዚህ መንግስትና በፖሊሲዎቹ ላይ የሚነገሩ ብዙ ቀልዶች መኖራቸው መንግስቱ ያለው መንግስት ያለው ስርዓት ምን ያህል አፋኝ መሆኑን የሚያሳይ ነው። በዚህ ምክንያት እንዳልኩት በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ። ብዙ ቀልዶች በየቀኑ የሚፈጠሩ ነው የሚመስል። እኔ ራሴ አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ እዚህ መንግስት በስርዓቱ ላይ የተነገሩና ሌሎችንም ቀልዶችን አሰባስብ ነበር።
በምሳሌ እመጣበታለሁኝ። የተወሰኑ ምሳሌዎችን መፈለግ አይቀርም። ከዛ በፊት ግን ኢትዮጵያ ውስጥ እንግዲህ ማህበረሰቡ በየጓዳው በየሰፈሩ ነው የሚቀልደው እና ሌሎች ሀገሮች ስልጣን ላይ ባለው መንግስት በሌሎች ጉዳዮች፣ ፖለቲካዊ ጉዳዮች ላይ እንዴት ነው ቀልድን የሚያስተናግዱት?
ከሌላው ክፍለ ዓለምማ የመናገር ሀሳብን በነጻነት የመግለጽ ነጻነት ባለበት አገር የሚቀለዱ ቀልዶች ደግሞ እጅግ የባሱ ናቸው። አሁን ለምሳሌ አሁን በዚህ ባለንበት በአሜሪካ በኦባማ ላይ የሚቀለዱ ቀልዶች ኦባማን ግላዊ ባህሪውን ጨምሮ ፖለቲካዊ አቋሙን ጨምሮ የሚነገሩ እጅግ በጣም ብዙ ቀልዶች አሉ። በየቤቱ በየጓዳው በየጎርጓዳው ሳይሆን በአደባባይ በቴሌቪዥን በመገናኛ ብዙሃኖች በፊልሞች በሬዲዮ ምንም የማይቀለድበት መስክ የለም። እኛ ሀገር የሚቻለው በየጓዳው ነው የሚቀለደው፣ በየመጠጥ ቤቱ ነው የሚቀለደው፣ በግል ከምታውቂው ከምታምኚው ጓደኛሽ ጋር ሆነሽ ነው እንደዚህ አይነት ቀልዶችን የምትናገሪው ኢትዮጵያ ውስጥ። አለበለዚያ ሰምቶ አደሮች ስላሉ ብዙ አደጋ ያመጣሉ ተብሎ ስለሚፈራ። በሌላው ዓለም ነጻነት የምናሳብን በነጻነት የመግለጽ መብት ባለባቸው ሀገሮች ግን በመገናኛ ብዙሃን በአደባባይ ይነገራሉ። የሚነገሩትም ለምንድን ነው? ያለውን ነጻነት የበለጠ ለማጠናከር፣ ያለውን ዲሞክራሲያዊና ሰብአዊ መብቶች ለማጠናከር እንደ ቼክ እንደ ባላንስ ሆኖ ነው የሚያገለግሉት። እንዳያፈነግጡ ባለስልጣናቱ ከዚህ ካለው ስርዓት አፈንጋጭ እንዳይሆኑ ከዛ ውጪ እንዳይሆኑ የመቆጣጠር ነገር ይሰራሉ። እና የሚለየው ከኛ ሀገር እንዳልኩት በአደባባይ የሚነገሩ መሆናቸው ብቻ።
ዶክተር አብርሃም፣ ቀልዶች በአንድ ማህበረሰብ ውስጥ ከፖለቲካ ጉዳዮች አልፈው ምን ምንን ይዳስሳሉ?
የሰው ልጆች የሚቀልዱት ተቃውሟቸውን የሚያሰሙት እነሱን ለመሰሉ ሰዎች ብቻ አይደለም፣ ለመንግስት ባለስልጣናት ብቻ አይደለም። ቀልዶች ፖለቲካዊ ብቻ አይደሉም፣ ማህበራዊም ቀልዶች አሉ። በማህበራዊ ህይወት ውስጥ ትክክል ከሚባሉ ምግባራት የሚያፈነግጡ ሰዎች የሚሸነቆጡባቸው የሚንቋሸሹባቸው መሳቂያ መሳለቂያ መላገጫ የሚሆኑባቸው ብዙ ማህበራዊ ቀልዶች አሉ። ጾታዊ ናቸው። ለምሳሌ ወንዶች በሴቶች ላይ ይቀልዳሉ፣ ሴቶች በወንዶች ላይ ይቀልዳሉ። በትዳር ውስጥ የትዳርን ስነ ምግባር የማያሟሉ ወንዶችና ሴቶች የሚቀለዱባቸው የሚንቋሸሹባቸው አያሌ ቀልዶች አሉ። ባህላዊ ቀልዶች አሉ። ሃይማኖታዊ ቀልዶች አሉ። የሰው ልጆች በአማልክቶቻቸው በአምላካቸው ላይ ሁሉ ይቀልዳሉ። ብሶታቸውን ምሬታቸውን ይገልጻሉ። አምላካቸው ብሶታቸውን ካሰማቸው ሲቀር ፍትህ ሲያጓድልባቸው ወይም በምድር ላይ ፍትህ ሲጓደልባቸው ምን ነው እያየህ ዝም አልከኝ ወይ ውረድ ወይ ፍረድ የሚሉባቸው ብዙ ቀልዶች አሉ፣ ተቃውሟቸውን የሚገልጹባቸው። ስለዚህ ቀልዶች በፖለቲካው መስክ ብቻ ሳይሆን በማህበራዊ ህይወት፣ በባህል ውስጥም ባህላዊ ቀልዶች፣ ሃይማኖታዊና በጣም ብዙ ናቸው። ይሄ የሚያሳየው የቀልዶችን ፍቱን መሳሪያ መሆን ነው። ቀልዶች እያዋዙ በማር የተለወሱ መድኃኒቶች ናቸው። እንደ ህጻናት መድኃኒቶች በስኳር የተሸፈኑ መድኃኒት ናቸው። የልብ አውጥቶ ለመናገር አንጀት ለማራስ የሚያስችሉ መሳሪያዎች ጥበቦች ናቸው።
በመንግስት ላይ የተቀለዱትን ቀልዶች እርሶም ካሰባሰቧቸው እስቲ የተወሰኑትን በምሳሌነት እንያቸው።
እንግዲህ ቀልዶች ቀልድ ብለናል እንጂ ቅርጻቸው ብዙ ነው። በብዙ ቅርጽ ነው የሚቀርቡት። በግጥም ይቀርባሉ፣ በእንቆቅልሽ መልክ ይቀርባሉ፣ በትረካ መልክ ይቀርባሉ። በልዩ ልዩ መንገድ ነው የሚቀርቡት። አንደኛው ትዝ የሚለኝ ቀልድ በ1997 ዓ.ም. በተደረገው ምርጫ ኢህአዴግ ተሸንፎ ሲያበቃ በኋላ እንደ ልጆች እፍርት አፍሮ በኃይል እርምጃ ወስዶ ህጻናትን ሳይቀር በየመንገዱ ተገደለ በኋላ ምን የሚል መልስ ነው የተሰጠው? እንዴት እንደዚህ ይደረጋል? አላግባብ ኃይል ተጠቅሟል ሲባል ባለስልጣናቱ እየተነሱ ይሄ እርምጃ የተወሰደው የሀገርን ደህንነት ለማረጋገጥ ነው፣ የሀገርን ደህንነት አደጋ ላይ የሚጥሉ አደገኛ ቦዘኔዎች ባንክ ሊዘርፉ ሲሞክሩ እነሱን ለማቆም የተደረገ ነገር ነው ይላል አንድ ባለስልጣን። በኋላ አንድ ጋዜጠኛ እንዴ ጌታዬ፣ ምንም እኮ ባንክ በሌለበት ቦታ ሁሉ ሰው ተገሏል ሲል ባለስልጣኑ ለምሳሌ የት ሲለው፣ እንዴ ለምሳሌ ጌታዬ፣ ይሄው ከአምባሳደር ቲያትር ፊት ለፊት አካባቢ እኮ ወጣት ልጅ ተገሏል፣ እዛ ምንም ባንክ የለም፣ ምንም ዘረፋ አልተካሄደም ሲል ደደብ፣ ምን አይነት ደደብ ነህ አንተ? ዛሬ እዛ ባንክ ባይኖር እዛ ባንክ ልናቋቁም እንዳሰብን አላወቅም አለው ይባላል። በአምባገነንነት በወቅቱ ኢህአዴግ እና የኢህአዴግ ኤጀንቶች የሴኩሪቲ የደህንነት ሰራተኞች በወሰዱት እርምጃ ላይ የተቆጣ ህዝብ ይሄን ያህል ውሸት እየዋሹ ህዝቡን ፈጁት ለማለት የተነገረ ቀልድ ነው። እንደዚህ አይነት ፌዴራል ፖሊሶቹ በተለይ የአጋዚ ጦር አላግባብ ሰው ይገላል፣ በዛ ላይ እውቀት የላቸውም፣ ማህበራዊ እውቀት የላቸውም፣ ስለ ሰብአዊ ህይወት ክብር የላቸውም።
የላቸውም ተብሎ ስለሚታሰብ ብዙ ቀልዶች አሉ። የዛኑ ጊዜ አንዱ ፌዴራል ጦር የጦር አባል አንዲት ልጅ ይወዳል። ይወድና ለጓደኛው እረ አንዲት ልጅ በጣም አፈቀርኩ ወድጃታለሁ ይለዋል። የትኛዋን የሆነ ጠይም ልጅ ነች ቆይ አሳይሃለሁ ሲለው፣ አንድ ቀን አብረው መንገድ ላይ ሲሄዱ ከርቀት ያገኝ ያቺ ትል የወደድኳት ልጅ ያቺ ናት ይለዋል። የቱ ይለዋል ጓደኛው። ያቺ እዛ ይሆን ሁለቱ ነው ከሚሄዱት ውስጥ ጠይሟ በቀኝ በኩል ያለችው ምናምን ሲለው፣ እረ እኔ ምንም ላያት አልቻልኩም አላወቅኳትም ሲለው ጓደኛው፣ ቆይ ላሳየልና በርከክ ብሎ ክላሹን ላጥ አርጎ አነጣጥሮ ማጀራቷ ላይ ጥይቱን ለቁት ልክ ልጅቷ ጠብ ስትል አሁን የወደደችዋ አለው ይባላል። ከዚህ ጋር የሚመሳሰል አንድ ቀልድ ልንገር።
እሺ።
ጊዜ ወታደር እነዚህ የፌዴራል ጦሮች በቡድን በቡድን እየተደረጉ ወደ ጫካ ተላቋል። ወደ ጫካና ወደ ልዩ ልዩ ቦታዎች ምን እንዲያደርጉ ሚዳቋ ገላችሁ ኑ ተብለው በቡድን በቡድን ተልከው ሁሉም ቡድን ሚዳቋ እየደደለ ይዞ መጣ። አንዱ ቡድን አንድ በተስተርስ ያለች በደም የተንጨባለቀች ውሻ ይዞ መጣ። እንዴ እናንተ ሚዳቋ ገላችሁ ያችሁኑ ብትባሉ ውሻ ይዛችሁ ትመጣላችሁ ሲል ምን አሉ መሰለች? አምኗል።
መነሻቸው ይታወቃል።
ኦ የሚሰራጩት እነዚህ ቀልዶች በቃል ነው በንግግር ነው። በቃ አንድ ቦታ አንድ ሰው ይፈጥራቸዋል። ሁልጊዜ መነሻቸው አንድ ቦታ ነው ሁሌም። ያን መነሻ ግን የሚያውቀው የለም። ለምን ከታወቀ አደገኛ ነው። ዋናው ጠቃሚ ፍቱም መድኃኒትነታቸው መፍትሄነታቸው እዚህ ላይ ነው። ማን እንደሚፈጥራቸው አይታወቅም። ቀልድ ነው ተብሎ ቀልድ ነው የሚለው ቃሉ ራሱ ፍቃድ ነው፣ ላይሰንስ ነው። ቀልድ መናገር አይከለከል መቼም። ምን ይሄ እኮ ቀልድ ነው፣ ምንም እኮ ዝም ብዬ ለማሳቅ የተናገርኩት ነው ይልሻል። አሁን አንዳንድ ሰው የልቡን ይናገርሽና አንቺ ናደጅ እንዴ ምናምን እንዴት እንዲህ ትለኛለህ ወይም ትይኛለህ ስትይ ቀልዴን እኮ ነው ይልሻል። ቀልዴን እኮ ነው ውስጣዊ ስሜትን ተናግሮ በነፃነት የማምለጥ ፍቃድ ማግኛ ነው። ፍቃድ ነው። አሁን አባ ገብረሃን አንድ ያሉ መረራ ጉዲና አንድ ያለ መረራ ጉዲና በጣም ብዙ ፖለቲካዊ ቀልዶች ይናገራል ብሎ ሰው ሁሉ የራሱን ቀልድ ይናገርና መረራ ነው ያለው ይለዋል። እኔ አንድ ጊዜ መረራ አንተ እንደዚህ ይላል እንዴ? እኔ እኮ ኢህአዴግ ነገር ይገርመኛል። አቅም የሌለውን አቅም ግንባታ ያደርጋል፣ አፍ የሌለውን አፈ ጉባኤ ያደርጋል አለ ተባለ እና አንተ ነህ እንዴ እንዲህ ያልከው መረራ ዚ ባኬን እንደዚህ አላልኩም አለ። ስለዚህ መነሻቸውማ ከታወቀ ምንጫቸው ከታወቀማ ፍቱም መሳሪያነታቸው ይቀራል፣ የማስመለጣቸው ነገር ይቀራል። ግን ምንጫቸው እንዲታወቅ አይደረግም።
ምንም እንኳን ቀልዶቹ የሚነገሩት ለአንድ አካባቢ ቢሆንም በአንድ ጊዜ በሁሉም ቦታ አገር፣ መንደር፣ ሰፈር ሳይቀር በአንድ ላይ ሲነገር ይሰማል። እንዲህ እንደ አሁኑ ማህበራዊ ሚዲያ ሳይስፋፋ አይነተኛው ማለት ሜንስትሪም ሚዲያው እንደ ልብ በሌለበት ያሉትም እንዲህ ያሉ ቀልዶችን በማያቀርቡበት ሁኔታ ቀልዶች ከዳር እስከ ዳር ተዳርሰው ይደመጣሉ። ለመሆኑ እንዴት ነው እነዚህ ቀልዶች የሚዳረሱት?
ቀልዶች ብቻ አይደሉም፣ ጠቅላላ ትረካዎች እንደዚህ ናቸው። ልክ እንደ ሰው ልጅ ተጓዥ ናቸው። የሰው ልጅ የደረሰበት ሊደርስበት የሚችልባቸው ቦታዎች ሁሉ ይሄዳሉ። ለምሳሌ በጣም የሚያስደንቀው ነገር በሁለት በባህል ወይም በመልክዓ ምድር የማይገናኙ ልዩ ልዩ በቋንቋ የማይገናኙ ልዩ ልዩ ህዝቦች ተመሳሳይ ትረካዎችን ሊደርጉ ይችላሉ። ይሄ የትረካዎች ልዩ ባህሪ ነው። ማብራሪያው ምንድን ነው? ምክንያቱም ትረካዎች ከሰዎች ጋር ተጓዥ በመሆናቸው ነው። በኢትዮጵያ ውስጥ ያሉት ቀልዶችማ አዲስ አበባ ዛሬ የተነገረው ቀልድ ዛሬ ጠዋት አዲስ አበባ የነበረ ሰው እኮ ዛሬ ማታ ድሬዳዋ ገብቶ 9000 ቀልዶችን ተናግሮ ሊያድር ይችላል።
በጣም ነው የማመሰግነው።
ምንም ማለት ነው።
ልንሰናበት ነው። የፍቅር አዲስን ምስክር እናጫውትላችሁ።
ምስክር ተደርጎ ይደመጥ ተፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲማ የልሆ ለሀሳብ ድራሽ እስቲማኝ ልሆ ለሀሳብ ድራሽ የምትወደድና የፍቅርህ ልሆ I'm not a jam, 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 I'm not a jam,
This program has come to you from the Voice of America, Washington.